ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ኢትዮጵያ ብዙ ጊዜ እንደምናይ አፍሪካ ወንጫም ከረጅም ጊዜ አንዴ ነው የምትካፈለውና ያ ችግሩ ታዳጊዎች ላይ አለመስራት ይመስለኛል። ምክንያቱም ታዳጊዎች ላይ ከታች ስንሰራ እያደጉ እነዛን የሰራና ከታች ሰራናቸው ልጆች ያሳደገን ስንሄድ ጥሩ ውጤት ይዘውልን ይመጣሉ።
የዓለም ዋንጫ የብዙሃን መነጋገሪያ መሆኑን ቀጥሏል። ኢትዮጵያ ውስጥ ያሉ ወጣት የኳስ አፍቃሪያንም አስተያየታቸውን ሊሰጡ ጠይቀናል። ቆየት ብሎ ይቀርባል። ይህንና ሌሎች ዝግጅቶች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አሁን ለምሽቱ ወደ ያዝንላችሁ የመጀመሪያ መሰናዶ እንሻገር። የንግዱን ማህበረሰብ ከትውልድ ኢትዮጵያውያን ሸማቾች ጋር ለማስተዋወቅ ያለመ ሜድ ኢን ኢትዮጵያ የተሰኘ የንግድ ትርኢት ከሰሞኑ በቨርጂኒያ ግዛት አሌክሳንድሪያ ከተማ ተካሂዷል። የንግድ ትርኢቱ ተሳታፊዎችና አዘጋጆች መሰል መርሃ ግብሮች በውጭ ሀገር የሚገኙ ትውልድ ኢትዮጵያውያንና የንግዱ ዘርፍ ተዋናዮችን ለማገናኘት እጅግ ጠቀሜታ እንደሚኖረው ተናግረዋል። ከተሳታፊዎችና ከአስተያየት ሰጪዎች ጋር ያደረግነው ቆይታ በመቀጠል ይቀርባል።
የዛሬው ቅዳሜ ገበያ እንደ ሀገር ቤቱ ገበያ በማለዳ ይዋል አይደለም፣ በቨርጂኒያ ሰዓት አቆጣጠር አመሻሹን እንጂ። እንደ ተሳታፊዎችና አዘጋጆቹ ማብራሪያ ደግሞ ገበያው ምርቶችና አገልግሎቶች የሚተዋወቁበት ብቻ አይደለም፣ ንግድ ተኮር ሐሳቦችና ልምዶች በተሳታፊዎች መካከል የሚንሸራሸሩበት ጭምርም ነው። ብርቱካን በፍቃዱ ኦክሳ ትሬዲንግን በመወከል በዚህ የተገኘች ወጣት የንግድ ባለሙያ ናት።
ሸክላ ሳህኖችን፣ የቡና ማቴሪያሎችን እንዲሁም ወንበሮችን ፕላስ ደግሞ ብርጭቆችንና የሻወር ካርቴሎችን፣ የሊቪንግ ሩም ካርቴሎችን እንዲሁም ደግሞ የጠረጴዛ ለባሶችን እናስመጣለን። እንዲሁም ከሀገርኛ የእጅ ስራዎች ደግሞ የተለያዩ ስፌቶች፣ የኤርትራያን ሊሆን ይችላል፣ የኢትዮጵያዊም ሊሆን ይችላል። እናም ደግሞ ቅመማ ቅመሞችን፣ ሽሮ፣ በርበሬ ጥራታቸው በጣም የጠበቀ ለተለያዩ ለሬስቶራንቶች፣ ለስቶሮች እንዲሁም ደግሞ ለግሮሰሪዎችን በማከፋፈል ላይ እንገኛለን።
ሜድን ኢትዮጵያ በተሰኘው የንግድ አውደ ርዕይ ላይ የኢትዮጵያና ኤርትራ ባህላዊ ትውፊቶችን የሚያንጸባርቁ ምርቶችን ስታስተዋውቅ ያገኘናት ብርቱካን በዚህ መርሃ ግብር መሳተፉ ምን ፋይዳ እንዳለው ታስረዳለች።
ወይል እጅግ በጣም ትልቅ አስተዋጽኦ አለው። ምክንያቱም አሁን እኛ ይሄ የመጀመሪያ ኤግዚቢሽናችን ነው። በዚህ ኤግዚቢሽን ላይ ስንሳተፍ አንደኛ ካምፓኒ ለካምፓኒ እንተዋወቃለን። እዚሁ ዲሲ ዲኤምቪ ኤሪያ ላይ ማን ምን አለ፣ ምን ይሸጣል፣ ምን እስከ ሀገራችን ይመጣል፣ ምን አይነት ኮምፒውተሮችስ አሉን ብለን የምንተዋወቅበት፣ የምንተያይበት፣ የምንመዛዘንበት ነው። ሰው ትልቅ አስተዋጽኦ አለው።
ይህንን መድረክ ያዘጋጁት ኖቫ ኮኔክሽን እና ሰንሰለት መልቲሚዲያ ናቸው። የሰንሰለት መልቲሚዲያው ቴዎድሮስ ለገሰ በንግዱ ማህበረሰብና በትውልድ ኢትዮጵያን መካከል ያለውን ግንኙነት ማሳደግ ከተፈለገ እንዲህ ያሉ የመተዋወቂያ መድረኮች የላቀ ሚና እንዳላቸው ያስረዳል።
አንደኛ ለመደራጀት ለመተዋወቅ ይረዳቸዋል። ምክንያቱም እንደ ማህበር ሲቋቋሙ ቻምበር ኦፍ ኮሜርስ እዚህ አሌክዛንደሪያ ላይ እንዲቋቋም ነው ሀሳባችን። ስለዚህ እንደዚህ አይነት ነገሮች በመዘጋጀታቸው ከሲቲው ጋር ያለን ትስስር በደንብ ሰፊ ያደርገዋል፣ ጠበቅም ያደርገዋል። ስለዚህ ያው የነጋዴው ማህበረሰብ አይወጣም እንደምታውቀው፣ ግን መጥቶ እንደዚህ ቢለመድ ራሱ ለማህበረሰቡ ያለውን ምርት በአመት አንድ ጊዜ እንኳን በስቶክ ፕራይስ ዝም ብሎ በሆልሴል ቢሸጥለት አንደኛ ህዝቡም ደስ ይለዋል፣ የተወሰነ ነገር ጥቅም ያገኛል። ሁለተኛ ለነጋዴዎቹም የተወሰነ ነገር አደረጉ፣ ለኮሚኒቲያቸው መልሰው ሰጡ፣ ትርፋቸውን ሼር አደረጉ ይባላል። ስለዚህ እንደዚህ አይነት ነገር ለማድረግ በጣም ወሳኝና አጋዥ ነው። ከሲቲዩም ጋር ተጽዕኖ ለማድረግ በንግዱ ማህበር ገንዘብ መጠየቅ ቢያስፈልግ፣ ብድር መጠየቅ ቢያስፈልግ እንደዚህ አይነት ዝግጅት ላይ ትልቅ አድርጎ መሰባሰብ መገኘት ከሲቲዩ ጋርም ለሚኖረን ቦታ ስትፈልግ ነገሮችን ለማቅለል የፔፐር ወርኮችን ለማቅለል አይ እነሱ ይሰራሉ ኮሚቴያቸው መልሰው ያገለግላሉ በሚል ሰፊ የሆነ ነገር ይኖረዋል ብዬ አስባለሁ።
በመቶ ሺዎች የሚቆጠሩ ትውልድ ኢትዮጵያን እንደሚኖሩባት በሚነገርባት ዩናይትድ ስቴትስ የኢትዮጵያውያን የንግድ ማህበረሰብ ያለው አበርክቶት የማይናቅ ቢሆንም ከሌሎች ማህበረሰቦች ተጽዕኖ ፈጣሪነት ጋር ሲነጻጸር ግን ተጨማሪ ስራ እንደሚጠብቀው የሚናገረው ኢላኛው የመርሃ ግብሩ አስተባባሪ ዳንኤል ገብረ ማርያም ነው። ይህንን ለመቀየር ታዲያ ደረጃውን የጠበቀ የንግድ ባህል ለማጎልበት መወሰድ ያለባቸውን እርምጃዎች ዳንኤል ያስረዳል።
ራሱን የቻለ ኢትዮጵያ እንደምታውቀው ራሳችን የቻለ ባህል ወግ ታሪክ አለን። ብዙዎቻችን የመመገቢያ ቀዎቻችን የተለዩ ናቸው። የምግብ ፍጆታችን ለየት ያለ ነው ከሌላው ማህበረሰብ ማለት ነው። ህንዶችን አሁን ስትመለከት የራሳቸውን ቅመማ ቅመሞች እዚህ ሀገር ይሸጣሉ ማለት ነው። ግን ስታንዳርዱን በጠበቀ መልኩ ነው ማሸጊያው አቀማመጡ ምናምን ማለት ነው። የኛ ከነሱ አንሱ አይደለም። ነገር ግን ስታንዳርድ ስለማንጠብቅ ወይንም ደግሞ በተለምዶ ዝም ብለን ስለምናደርግ ሰዎች ትልልቅ ሱፐርማርኬቶች ውስጥ መግባት አልቻሉም ማለት ነው። ወደዛ ነገር ግን መሸጋገር አለብን። ምክንያቱም ዓለም እያደገ ስለሄደ በዛ ወደኛ ስታንዳርድ ሊመጡ አይችሉም ማለት ነው። ስለዚህ ለምንድን ነው እኛ እንጀራችን ሆል ፉድ ውስጥ የማይሸጠው? ለምንድን ነው ሴፎይ ውስጥ ብዙ ኮሚኒቲ አለ ማለት ነው? ወደዛ እንትን በዛ ደረጃ ምናቀርበው ከሆነ ፓኬጁን ምን እዛ ምግብ ውስጥ እንዳለ ምንጽፍ ከሆነ እዛ የማይቀበሉበት ምን ምክንያት የለም ብለን እናስባለን። እና ትልቁ ችግር ስታንዳርድን መጠበቅ ነው ብለን ስለምናስብ ወደዛ ነገር ደግሞ ለመሄድ ትሬኒንግ እና ስልጠና በጣም አስፈላጊ ነው። በማህበር መደራጀት የሆነ ነገር ለመጠየቅም መንግስትንም ለማሳመንም ነጋዴዎች እርስ በርሳቸው አንድ መሆን አለባቸው። ማህበር ማቋቋም አለባቸው። እነሱን የሚወክል ችግሮቻቸውን ለሴናተሮችም ለሜሩም ለማቅረብ አንድ ማህበር እንደ ግለሰብ ሳይሆን ይሄ ችግር አለብን ብለው ቢሄዱ በማህበር ችግራቸውን ለመቅረፍ የአሜሪካና መንግስት በጣም በሩ ክፍት ነው ብዬ አስባለሁ።
በሜድ ኢን ኢትዮጵያ የንግድ ትርኢት ላይ መቀመጫቸውን በዩናይትድ ስቴትስ ካደረጉ ተቋማት በተጨማሪ ኢትዮጵያ ውስጥ የተመሰረቱ ድርጅቶች ምርቶቻቸውን ለተጠቃሚዎች አሳይተዋል። በዚህ ረገድ የሚጠቀሰው በዓለም አቀፍ ገበያ ላይ ትኩረትን ያገኙ የቆዳ ምርቶችን አምራቹ ሳምራ ሌዘር የተሰኘው ድርጅት ነው። የድርጅቱ መስራችና ዋና ስራ አስኪያጅ ሳምራዊት መርሴ ያዘንን ለሀገር ውስጥ አምራቾች ይህን የመሰለው መርሃ ግብር ፋይዳው ምን ይሆን ብለን ጠይቀናታል።
በጣም ትልቅ ፋይዳ ነው ያለው። አንደኛ እዚህ ሀገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የእኛም ብቻ ሳይሆን የሌላውንም ሲያዩ ይገርማቸዋል። ኢትዮጵያ ውስጥ ይሄ ይሰራል፣ ይሄንን አዌርነሱን ይፈጥርላቸዋል። ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንዳንድ ሰዎች መጥተው ነበረ። እነሱም በጣም ነው ኢምፕረስድ የሆኑት ያንን ማየታቸው ኢትዮጵያ ውስጥ ይሄ ይሰራል የሚለው ነገር እና ቱ ሳም ኤክስተንት በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸውን ነገርም ትንሽ ይቀይራል ብዬ አስባለሁ።
ሜድን ኢትዮጵያ የንግድ ትርኢትን እውን እንዲሆን የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ትውልድ ኢትዮጵያውያንን ጨምሮ በከተማ ውስጥ የሚኖሩ ማህበረሰቦችን እንደሚጠቅሙ የታመነባቸው መርሃ ግብሮችን በመደገፍ ላይ እንደሚገኝ የተነገረለት የከተማው አስተዳደር የዚህ መድረክ ፍሬዎች እንዲሆኑ ካቀዳቸው ጉዳዮች መካከል የተወሰኑትን ሰምተናል። ከከተማው አስተዳደር ቀጠና አቀፍ የፈጠራ መርሃ ግብሮች ኃላፊ ማርታ አሊ፣
አንደኛ ንግድ ማለት ማድረግ ብቻ ሳይሆን ራስን የሚያስችል በቃ እንዴት ነው ሰልፍ ሰፊሸንሲ ነው የሚሉት እዚህ ሀገር፣ ራስን እንዴት ነው የምትችለው፣ እንዴት ነው ፕሮዳክት ማዘጋጀት የምትችለው፣ ለማርኬቱ የሚጠቅሙ አይነት የሚፈለግ አይነት ስታንዳርዱን የጠበቀ አይነት ፕሮዳክት እንዴት ነው የምታቀርበው። እሱን አይ ቲንክ ሁሉም ቬንደሮች መልሰውት የመጡት ጥያቄ ሊሆን ይችላል። ግን እዚህ ደግሞ ሲያቀርቡት እንዴት ነው የማቀርበው፣ ለማን ነው የማቀርበው፣ ማን ነው የሚመጣው እዚህ የሚለውን የተለያየ ንግድ ስፔሻሊ አሜሪካን ውስጥ ቀላል ነገር አይደለም፣ ስፔሻሊ ሲጀመር ማለት ነው። እና እንደዚህ አይነት መድረኮች ኤክስፖዠር ነው የሚፈጥሩት።
ዘገባችንን የምንደመድመው አውደ ርዕዩን ሲጎበኝ ባገኘናቸው አንጋፋው የገበያ ጥናትና የንግድ እድገት ባለሙያ አቶ ፒተር ገብሬ ሀሳብ ይሆናል። የትውልደ ኢትዮጵያውያኑ የንግድ ተሳትፎና አቅም በራሳቸው በኢትዮጵያውያኑ ከሚመሰረቱ የንግድ ተቋማት መጠናከር ጋር ያለውን ተያያዥነት አንስተው የበለጠ የንግድ ዘርፍ አቅም ይጠነክር ዘንድ ሊያግዙ የሚችሉ ሀሳቦችን አጋርተዋል።
ምናልባት ለዚህ መሰረት ሲሆን ትልልቅ ቢዝነሶች፣ ትልልቅ የንግድ ድርጅቶች ትንንሾቹን ለማገዝም ለማስተዋወቅም መድረክ ቢፈጥሩ ስፖንሰር ቢያደርጉ ጥሩ ይሆናል ብዬ አስባለሁ። በተረፈ ግን እንግዲህ ከዚሁ እየተማሩ ንግዳችን፣ አቀራረባችን፣ መረጃ አሰጣጣችን እንዴት ማሻሻል አለብን፣ ራሱ የሀገራችን እቃም ቢሆን በምን መልክ ፓኬጅ ብናደርገው ነው መሸጥ ያለው መሸጥ የሚችለው በምን መልክ ብናስተዋውቀው ነው የሚለው ይሄ እንግዲህ ከቢዝነስ ፕላን ከማውጣት ጀምሮ የገበያ የማሳደግ ስትራቴጂ ከመቀየስ ጀምሮ በየጊዜው አጫጭር ኮርሶች ማለት ስልጠናዎች ማለት ድጋፍ የሚሰጡ ድርጅቶች ማለት እነዚህ ሁሉ ተጠቅመን ለማደግ መሞከር ነው ያለውን ሪሶርስ መጠቀም ያስፈልጋል።
አቶ ፒተር ሜድ ኢን ኢትዮጵያን የመሰሉ ዝግጅቶች በንግድ ላይ በተሰማሩ አካላት መካከል መተዋወቅን ለማጠናከር ጠቃሚ መሆናቸውን በመጥቀስ መልካም ጅምር መሆኑንም አክለዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የአሜሪካ ድምጽ በመተላለፍ ላይ ያለውን ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት አድማጮቻችን እንዲሁም ደግሞ ተመልካቾቻችን። ደቡብ አፍሪካ ፕሪቶሪያ ውስጥ በኢትዮጵያ መንግስትና ህዋት መካከል የተደረገው የሰላም ስምምነት የተጠፋፉና የተለያዩ ቤተሰቦችን በማገናኘት ሰብአዊነቱን የሰብአዊ ኃላፊነቱን እንዲወጣ ለአሜሪካ ድምጽ አስተያየታቸውን የሰጡ የወልዲያና ያላማጣ ከተማ ነዋሪዎች ጠይቀዋል። ስለ ቤተሰቦቻቸው ምንም አይነት መረጃ ሳያገኙ ከሁለት አመት በላይ የቆዩት አስተያየት ሰጪዎች በዚህም ምክንያት ከፍተኛ የስነ ልቦና ጫና እንደደረሰባቸው ገልጸዋል። ኢትዮጵያ ቀይ መስቀል ማህበር ጦርነቱ ከተቀሰቀሰ ወዲህ ከ80,000 የሚልቁ የተለያዩ ቤተሰቦችን ማገናኘቱን አስታውቋል። መስፍን አራጌ ዝርዝር ይዟል።
በወልዲያ ከተማ አሬሮ ተብሎ በሚጠራው አካባቢ የሚኖሩት ባየ ካሴ ያጎታቸው ልጅ የሆኑት አለሙ ደጉ የህወሓት ኃይሎች ነሐሴ 24 2013 ዓ.ም ላይ ወልዲያን ከተቆጣጠሩ በኋላ የደረሱበትን እንደማያውቁ ይናገራሉ።
አለሙ ደጉ ይባላል። አብረን ነው የምንኖረው እዚህ ወልዲያ ደግሞ። እሱ እንደውም አረብ ሀገር ቆይቶ ወደ 17 ዓመት ይሆን እንግዲህ ቆይቶ ነው የመጣው። ልጆቹም ተወለዱት ሳውዲ ማለት ነው ጅዳ። ከዛም 17 ዓመት ኖሩ መጣ። ሚስቱንም ልጆቹንም ይዞ ያው በሰላም ሀገር እየኖርን እያለ ያንስ 2 ዓመት ምናምን አይሆነውም ከዛ መጡ። እየኖርን እያለ እንግዲህ ምሽቱ 1 ሰዓት አካባቢ ነው ይሄ ወልዲያን ተቆጣጥረው በነበረበት ሰዓት ማለት ነው። አጋጣሚ መጥተው ሰብስበው እንደዚህ ወደ ደጃ ወጡ። ካወጡም በኋላ ያው ፈርተን በጣም በድንጋጤ ውስጥ ነበርን። ወደ 78 የሚሆኑ ሰዎችን በስም ጠርተው ይዘዋቸው ሄዱ ማለት ነው። የት እንዳደረሷቸው እስካሁን ድረስ እንግዲህ ከመሃል ሊወጡ አሉ 2 ሰዎች ነው 3 ሰዎች አካባቢ ሌሎች ሰዎች እንደደረሱም አይታወቁ። ይሄ እኛ ሰፈር ውስጥ የተከሰተው ነው። ሌላ ሰፈርም እንደዚህ ተከስቶ የጠፉ ሰዎች አሉ ማለት ነው።
በተለይ የደረሱበት አልታወቀም የተባሉት ግለሰብ ህጻን ልጅ ጨምሮ ቤተሰቡ በናፍቆትና በጭንቀት ውስጥ መሆኑን ተጠቁመዋል።
ልጆቹም ያው ስቃይ ላይ ናቸው። 2 አመታቸው ነው እዚህ ሀገር ከመጡ። አካባቢም እንኳን በእንባል ለመዱቱም ከፖለቲካ ውስጥ እንኳን ምንም አይነት ግንኙነት የለም። ራሱ ያው በትንሽ ገቢ ልጆቹን እያስተዳደራቸው ነበር። አሁን በጣም ችግር ውስጥ እንዳሉ በተለይ ደግሞ ወንድ ልጁ 6 አመት ነው ምናምን ይሆነዋል። በጣም የመቀጨጭና በቃ ስለልቦናው ተጎድቶ ትምህርት ቤት 2 ቀን ይሄዳል 3 ቀን ይተኛል ማለት ነው። በቃ ብታየው ሳር ነው የሚያክለው። አሁን የታለ አባቴ የታለ ምናምን እየተባለ አዲስ አበባ ነው በዚህ ነው ለበዓል ይመጣል ለምናምን እየተባለ ለበዓል ቀን ሲጠይቀን የሽሽን የራሱ ማለት ነው። በዚህ በጣም የሚያሳዝን ሁኔታ እሱ አይደለም ቀጥቶ እንደዚህ ፖለቲካ ውስጥ ገብቶ ችግር ለመፍጠር ሰው እንኳን ራሱ በአግባቡ ሰላም ብሎ የማያውቅ።
የሰላም ስምምነቱን ተከትሎ ግን በቤት ሰቡ ዘንድ አዲስ ተስፋ እንዳንሰራራ ይገልጻሉ።
እነዚህ ምን ጥቅም የለውም በነገራችን ላይ ለማንም አይጠቅምም። አሁን ግን እኛ እና እዚህ ክልል ትግራይ ማለት ቅርብ ለቅርብ ጎረቤት ማለት ነው። በምንም በቋንቋም በምንም ቅርብ ነን ለምንም ነገር ማለት ነው። ስለዚህ አሁን ትልቅ ተስፋ ያደረግነው የእርቅ ሲደረግ ማለት ነው። ቤቱም ውስጥ ራሱ ባለቤቱም አለች። ነገ ይደወላል ነገ ወዳ ይደወላል እያለ በተስፋ የምንጠብቀው ለምን ይህ እርቅ ከተደረገ በኋላ ምንም እዛ ጋር የሚቀመጥ ሰኛ አይኖርም ብዬ አስባለሁ። በግ
ሞገስ እያሱ የተባሉ ያላማጣ ከተማ ነዋሪ በበኩላቸው የቅርብ ቤተሰቦቻቸውን ጨምሮ ሌሎች ሰዎች እስካሁን የት እንዳሉ ለማወቅ አልቻልንም ብለዋል።
ብዙ ናቸው። አሁን ለምሳሌ ሳምሶን ዝናቡ የሚባል የእኛ የቅርብ ቤተሰብ አለ። እስካሁን የት እንደገባ አልታወቀም። እንትን የለምና በጣም በርካቶች ናቸው። በየቤት በየሁሉም ቤት አንኳኩታሉ። ሴት ወንድ አይልም፣ ትልቅ ትንሽ አይልም። ወደ ተለያዩ ማሰልጠኛዎች ነው የተወሰዱ የተባሉት። የትኛው ማሰልጠኛ ላይ እንዳሉም ምንም መረጃ የለም። ብቻ ግን እንደሄዱ ከቤተሰቦቻቸው ጋር ግንኙነት እንደማያደርጉ ነው። ወደ ተለያየ ራቅ ወጣሉ፣ ወደ መካከለኛው ትግራይና ወደ ምዕራቡ፣ ወደ ሰሜኑ፣ ወደዛ ወደ ሁሉም ነው ተበትነው የተባሉት። በተለያየ መንገድ ጠፍተው የሚመጡ ወንድሞች አሉ። በጣም በርካታ ቁጥር ያለው ወጣት አሁንም እዛ እንዳለ ነው እንትን ይደረገው።
ከህዋት በኩል በዚህ ጉዳይ እስካሁን የተሰጠ ማስተባበያ ሆነ ማረጋገጫ የለም። አቶ ሞገስ ደቡብ አፍሪካ ውስጥ በኢትዮጵያ መንግስትና በህዋት መካከል ከአንድ ወር በፊት የተደረገው ስምምነት የተጠፋፉ ቤተሰቦችንም በማገናኘት ሰብአዊ ኃላፊነቱን ሊወጣ እንደሚገባ ገልጸዋል።
ያው አሁን የሰላም ስምምነት ተፈጥሯል። ሰላም ስምምነቱ እነዚህንም ወጣቶችንም ወደ ቀያቸው በሰላም መመለስ አንዱ አካል መሆን አለበት ብለን እናስባለን።
ደቡብ አፍሪካ ፕሪቶሪያ ውስጥ በኢትዮጵያ መንግስትና በህወሓት መካከል የተፈረመው ባለ 11 አንቀጽ የሰላም ስምምነት በልዩ ሁኔታ ስለተለያዩ ወይም ያሉበት ስለማይታወቅ ቤተሰቦች ጉዳይ ያነሳው ነገር የለም። ይሁን እንጂ የሰላም ስምምነቱ ተግባራዊነት ከተረጋገጠ የተጠፋፉ ቤተሰቦችን የማገናኘት ሂደቱም የዚያኑ ያህል አስተማማኝ ይሆናል ይላል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ምክትል ቢሮ ኃላፊ ህሊና ማብራቱ።
በሀገራችን ሰላም እንዲመጣ ወደፊት ደግሞ ህዝባችን በፍጹም ሰላምና መረጋጋት ውስጥ እንዲኖር የሰላም ስምምነቱ አስፈላጊ ነው። ለዚህ ተግባራዊነትም የአማራ ክልል መንግስትም የሚጠበቅበትን ሁሉ ለመወጣት ዝግጁ ነው። ጦርነት እንደሚታወቀው ብዙ ኢኮኖሚያዊ ማህበራዊ ቀውሶችን ያስከትላል። ከዚህ ጋር ተያይዞ ከሚያደርሰው ሰብአዊ ቀውስ አንዱ ቤተሰቦች መጠፋፋት ነው። ይህ ችግር ደግሞ በዋነኝነት ለመቅረፍ በርካታ ረጅ ድርጅቶች በተለይም ደግሞ የኢትዮጵያ መስቀል ድርጅት የሚሰራው ስራ እንዳለ ይታወቃል። ለዚህ የአማራ ክልል መንግስት ማገዝና መደገፍ የሚገባውን በሙሉ ያደርጋል፣ ይሰራል። ይህን የሚሆንበት ደግሞ ለህዝባችን ሰላምና ደህንነት ለሁሉም የመንግስት አካል ርብርብ ማድረግ ስለሚገባው ነው። ይህ በሚሆንበት ጊዜ ደግሞ አጠቃላይ በስምምነቱ የተደረሰው በሀገራችን ሰላም ለማምጣት የሚያግዘውን እያንዳንዱ መስፈርት ለማሟላት ለተፈጻሚነትም ደግሞ የበኩላችንን ሚና እንደምንወጣ ማሳያ ነው ብዬ አምናለሁ። እና የሰላም ስምምነት በዋነኝነት የህብረተሰባችንን ሰላም ለመመለስ ነው። ስለዚህ ከዛ ውስጥ አንዱ የሆነው አካል ነው የተጠፋፉ ቤተሰቦችን ለማገናኘት የሚሰራው ስራና ይህን መሰረት አድርጎ የሚጠበቅብንን ተግባር ለመወጣት ዝግጁ መሆናችን ነው ማረጋገጥ የሚፈልገው።
በኢትዮጵያ ቀይ መስቀል ማህበር የሰብአዊ ዲፕሎማሲና ኮሚኒኬሽን ባለሙያ ዶክተር ሰለሞን አሊ እንዳስታወቁት ማህበሩ ኢትዮጵያ ውስጥ ባሉ 200 ቅርንጫፎቹ 100 ሺህ በሚገመቱ በጎ አድራጊዎቹና አጋሮቹ ከሆኑት ዓለም አቀፍ የቀይ መስቀል ኮሚቴና ዓለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበራት ጋር በመተባበር ሰብአዊ ተግባራትን ያከናውናል። ከነዚህም ተግባራት አንዱ የተለያዩ ቤተሰቦችን ማገናኘት እንደሆነ ገልጸዋል። የጦርነቱን መቀስቀስ ተከትሎ ባለፉት 2 ዓመታት በትግራይ የነበሩ የዩኒቨርሲቲ ተማሪዎችን ጨምሮ ከ80 ሺህ በላይ የተለያዩ የህብረተሰብ ክፍሎች ቤተሰቦቻቸው ጋር በስልክ በጽሁፍ መልእክትና በአካል እንዲገናኙ መደረጉን አስታውሰዋል።
ያለፉት 2 ዓመታት በሰሜን ሀገራችን ክፍል በተፈጠረው ግጭት ምክንያት ወደ 10 ሺህ የሚሆኑ በአጠቃላይ በትግራይ ውስጥ በልዩ ልዩ ዩኒቨርሲቲዎች ይማሩ የነበሩ ተማሪዎች አሉ። ከተለያዩ የሀገራችን ክፍሎች ሄደ ማለት ነው። እነሱንም በብዛት በስልክም በማጓጓዝም መልእክት በማስተላለፍም ያገናኘንባቸው ሁኔታዎች ነበሩ። ለምሳሌ እንደ አውሮፓ አቆጣጠር በ2020 ወደ 5 ሺህ የሚሆኑ ሰዎችን አገናኝተናል። እንደዚሁም በ2021 ወደ 54 ሺህ የሚሆኑ ቤተሰቦችን አገናኝተናል። በተለይ ባለፉት 2 ዓመታት በስልክና በመልእክቶች በቃል መልእክትም እነዚህ ዘዴዎችን በመጠቀም ነው እንግዲህ በአጠቃላይ ባለፉት 2 ዓመታት ወደ 80 ሺህ ሰዎችን አገናኝተናል ማለት ነው።
በተለይ የሰላም ስምምነቱ መፈረም የተለያዩና የተጠፋፉ ቤተሰቦችን ማገናኘትን ጨምሮ ማህበሩ ለሚያከናውናቸው ሰብአዊ ተግባራት የላቀ አስተዋጽኦ ያደርጋል ብለዋል ዶክተር ሰለሞን።
ወደ አጣዳፊ ስራዎች፣ ወደ አደጋ ምላሽ ስራዎች ትኩረት አድርገን ምስራ ቢያንስ 1 ሚሊዮን ከሁለት ሚሊዮን ሰው ኮቪድን ማጨምሮ እስከ 3-4 ሚሊዮን ሰው እርዳታ የምንሰጥበት አመታት ናቸው እነዚህ ያለፉ 3-4 አመታት እና እነዚህ 80-100 ሺህ ቤተሰቦች ማገናኘት ማለት ከዚህ አንጻር ስታይ እሴቱ በጣም ትልቅ ነው። ነገር ግን እነዚህ ችግሮች በተጠፈፉ ቁጥር፣ ሰብአዊ ቀውሶች በቀነሱ ቁጥር አቅም ግንባታ ስራዎች ላይ ሰርተን፣ የገቢ ማስገኛ ስራዎች ላይ ሰርተን ሰላም መኖሩ ሰብአዊ ስራዎች ወደ ልማት ስራዎች እንዲዞሩ ስለሚያደርግ በጣም አጥብቀን የምንደግፈው ነው።
የደቡብ አፍሪካው የሰላም ስምምነትን ተከትሎ በጦርነቱ ጉዳት ደርሶባቸዋል ወደ ተባሉ አካባቢዎች ሰብአዊ ድጋፎች እየደረሱ መሆናቸውን የኢትዮጵያ መንግስትና ዓለም አቀፍ ተቋማት እያሳወቁ ሲሆን የመብራት፣ የውሃ፣ የባንክ፣ የጤናና ሌሎች መሰረታዊ አገልግሎቶችም እየተመለሱ መሆናቸውን ቪኦኤ በተለያዩ ጊዜያት ዘግቧል። ለአሜሪካ ድምጽ መስፍን አራጌ ነኝ። ከደሴ
መስፍን እናመሰግናለን። በመቀጠል ደግሞ በኳታር እየተካሄደ ያለውን የዓለም ዋንጫን የተመለከቱ መረጃዎችን እናጋራችኋለን። ከዚያ በፊት ግን ወደ ሐዋሳ እናቀናለን። የዓለም ዋንጫ ዓለምን የማስተሳሰር አቅም ያለው የስፖርታዊ መድረክ እንደመሆኑ በሚሊዮኖች የሚቆጠሩትን ትኩረት ስቧል። ኢትዮጵያ ውስጥም የእድሜ ልዩነት ያልገደባቸው የኳስ አፍቃሪያን የየዕለት ጨዋታቸውና ትኩረታቸው ይኸው የዓለም ዋንጫ ሆኗል። የዓለም ዋንጫን በይፋ ከመጀመሩ በፊት የተወሰኑትን ሀሳብ ለመሰብሰብ ችለን ነበረ። ዮናታን ዘብዴውስ ወደ ሐዋሳ ዘልቀው የኳስ አፍቃሪያንን አስተያየት ሰብስቦልናል።
ከማል አህመድ ይባላለሁ። የዓለም ዋንጫን ለማየት አሁን ዘመኑ ቤታችን ሆነን በቴሌቪዥን በምናምን እናያለን። እኔ እዚህ ሐዋሳ 71 ዓመተ ምህረት ነው የገባሁት። 71 ዓመተ ምህረት ገብቼ የዓለም ዋንጫ ሲደረግ ሻሸመኔ ሄደን ነው በጥቁር ቴሌቪዥን ይሄ በጥቁር ከለር የነበረው ያንን ነው የምናየው የነበረው። ማን የሚጫወትበት ጊዜ እነ ማራዶና እነ ኦኮቻ ምናምን የሚባሉ ፔሌም እንደውም በደንብም በነበረበት ሰዓት ሳይሆን ማለት ነው።
ዘላለም ተመስገን እባላለሁ። የሐዋሳ ከተማ ነዋሪ ነኝ። ሰፈሬም ደግሞ 03 ሞቢል ሰፈር በመባል ይታወቃል። እና ዋንጫ በአራት ዓመት አንዴ ነው እና በአራት ዓመት አንድ ጊዜ ስለምናገኘው በጣም ናፍቀን ምናምን ነገር ነው የምንለው። እና እኔ ከአፍሪካ ሀገራት ሀገራችንን ወክለው የሄዱት የአፍሪካ ሀገራት ቢያሸንፉ ደስ ይለኛል። ግን ያው እኔ የምደግፈው ፖርቹጋልን ነው። ፖርቹጋል ብታሸንፍ ደስ ይለኛል። ምክንያቱም ያው አንደኛ የሮናልዶ አድናቂ ነኝ። ሁለተኛ ነገር ደግሞ ፖርቹጋል አሁን ላይ የተሻለውን ስብስብ ይዛለች ብዬ ስለማስብ የተሟላ ስብስብ አላት ብዬ ስለማስብ ፖርቹጋል የምትበላ ይመስለኛል።
ስሜ ብሩክ አየለ ይባላል። ይህን እድል ስለሰጠኝ በጣም አመሰግናለሁ። እና የዓለም ዋንጫ እንደምናውቀው በአራት ዓመት አንዴ ነው የሚካሄደው። ደግሞ ብዙ ሰው ጓግቶ የሚጠብቀው ጨዋታ ነው እና በጣም ደስ ይላል። በዛ ላይም አንደኛ ነገር ደግሞ እኔ ጥያቄ ያለብኝ አገራችን ላይ ነው። አገራችን ከታች እየሰረች አይደለችም። ባለው ተጫዋች ነው እስካሁን ድረስ እየተጠቀመች ያለችው። አሁን ኢትዮጵያ ብሔራዊ ቡድን በኔር ባለው ተጫዋች ነውና እየተጠቀመች ያለችው። ከታች ያሉትንም እድል ቢሰጣ አሪፍ ነው። ምክንያቱም አሁን እኛ ሀገር አይታወቅም እንጂ ሊቨርፑል፣ ተስፋ ቤት፣ ቢቤ ምናም የሚጮት አለ ኢትዮጵያዊ እና እነሱንም ጠርቶ ማዋቀር አለበት ለሀገራችን እና ትላልቅ ተጫዋቾችንም ይሄን ያህል መጠቀም የለበትም። ታች ያሉትንም ማየት አለበት። ብዙ ቦታ ላይ ደግሞ አካዳሚ መክፈት አለበት። እንደሚታየውም የኳስም መጥረት አለ።
የዓለም ዋንጫ ያው በናፍቆትና በጉጉት ከሚጠበቁ እግር ኳስ ጨዋታዎች አንዱ የዓለም ዋንጫ ነው። ነገር ግን የዘንድሮ የዓለም ዋንጫ እኛ እንደ ኢትዮጵያውያን ሆነን ስንጠብቀው ያው ኢትዮጵያ ብዙ መከራ ባሳለፈችበትና ብዙ መከራ ውስጥ ባለችበት ሰዓት የሚካሄድ የዓለም ዋንጫ በመሆኑ ያው ብዙም ደስተኛ ሆነን ባናየው፣ ነገር ግን የዓለም ዋንጫ እንደመሆኑ አንፃር ደስተኛ ነን። ነገር ግን ያው እንደ ሰዎች ሀገር አንድ ቀን ኢትዮጵያ በዚህ የዓለም ዋንጫ እናያታለን የሚል ተስፋ አለን። ባለመሳተፏ ኢትዮጵያ እጅግ ሁል ጊዜ የሚያሳዝንና የሚያስቆጭ ነገር ቢኖር አንድ እንኳን ኢትዮጵያዊ ተጫዋች በዓለም ዋንጫ ላይ በአፍሪካ ዋንጫ ላይ ደምቀው አለመታየታቸው ቁጭት የሚያሳድርና ለወደፊት እንኳን ስፖርቱ ላይ ያሉ የኢትዮጵያ አትሌቲክስ ፌዴሬሽንም ሆነ እግር ኳስ ፌዴሬሽኑ በዚህ ጉዳይ ላይ ትኩረት ሰጥተው ሰርተው እግር ኳስ ተጫዋቾች በአገራችን እንደመኖራቸው አንፃር ወጥተውና ጎልተው እንዲታዩ ባለመደረጉ እጅግ የሚያሳዝን ጉዳይ ነው።
እኛ ድክመታችን፣ ትልቁ ድክመታችን የተጫዋች ችግር አይደለም፣ የአሰልጣኝ ችግር። የአሰልጣኝ ችግር ምንድነው? ከፍተኛውን ሚና የሚጫወተው ተጫዋቾችን በወገንነት በአንዳንድ በመቀራረብ በሚደረጉ ነገሮች እየመረጡ እነዚህንም ተጫዋቾች አክብሮ የማይሰሩ ናቸው አሰልጣኞች። የሚያከብሩበት ጸባይ የላቸው፣ ማንጓጠጥ ነው። እነዚህን ተጫዋቾች አሳድጎ ለጥሩ ነገር ማድረስ የሚችል አንድም አሰልጣኝ የለም።
ኢትዮጵያ ብዙ ጊዜ እንደምናየው አፍሪካ ዋንጫም ከረጅም ጊዜ አንዴ ነው የምትካፈለውና ያ ችግሩ ታዳጊዎች ላይ አለመስራት ይመስለኛል። ምክንያቱም ታዳጊዎች ላይ ከታች ስንሰራ እያደጉ እኛን የሰራና ከታች ሰራናቸው ልጆች እያሳደግን ስንሄድ ጥሩ ውጤት ይዘውልን ይመጣሉ። ለዛ ከታች ብንሰራ እላይ ያሉት ላይ ብቻ ሳይሆን ከታች ያሉት ላይ ብንሰራ፣ ይሄ ደግሞ የእድሜ ተገቢነት የሚባለው ነገር እሱም የሆነ ማነቆ ነገር ይመስለኛል።
ዮናታንንም እንዲሁም ደግሞ አስተያየታቸውን የሰጡን ሁሉ በእጅጉ እናመሰግናለን። አድማጮች፣ በመቀጠል ሌሎችን የዓለም ዋንጫ የሚመለከቱ መረጃዎችን ላጋራችሁ። በአሁኑ ሰዓት የኳታርና የሴኔጋል ብሔራዊ ቡድኖች ጨዋታቸው ተጀምረዋል። እስካሁን ድረስ ምንም ጎል አልተቆጠረም። ምናልባት የሚገኙ ውጤቶችን ከምሽቱ 3 ሰዓት ጀምሮ በሚኖሩ መደበኛ ዝግጅታችን ይዘን መምጣታችን አይቀርም። ቀድሞ የሚቀረጽ መሰናዶ እንደመሆኑ ሌሎች ጉዳዮችን እናጋራችሁ። ትናንት ምሽት በ974 ስታዲየም ጋናና ፖርቹጋል ካደረጉት ጨዋታ እንጀምራለን። ከረፍት በፊት ጨዋታው የተጠናቀቀው ባዶ ለባዶ ነበረ። ከረፍት መልስ ግን 5 ጎሎች ከመረብ ጋር ተገናኝተዋል። ፖርቹጋል 3 ጋና ደግሞ 2 ጎሎችን አስቀጥረዋል። በዚህ ጨዋታ እንግዲህ ፖርቹጋል ድል አድርጋለች። ፖርቹጋልን ለድል ያበቁት ክርስቲያኖ ሮናልዶ፣ ዣን ፍሌክስ እና ራፋኤል ሊዮ ናቸው። በጋና በኩል አንድሬ አዮ እና ኦስማን ቡካሪ ጎሎችን አስቆጥረዋል። ይህ ዓለም ዋንጫ ከተጀመረ ወዲህ አፍሪካን በወከሉ ቡድኖች በኩል የተገኙ የመጀመሪያ 2 ጎሎች የጋና ሆነዋል ማለት ነው። በመቀጠል በሉሴል ስቴዲየም የተገናኙት ብራዚልና ሰርቢያ ነበሩ። ያማረው የኳስ ጥበብ በታየበት በዚህ ጨዋታ ብራዚል ሰርቢያን 2-0 ረታለች። ለብራዚል 2 ጎሎች ያስቆጠረው የዕለቱ ኮከብ ሪቻርድሰን ነበረ። በተለይ 2ኛውን ጎል ያስቆጠረበት መንገድ የማህበራዊ መገናኛዎች መነጋገሪያ ሆኖ ውሏል። ሪቻርድሰን እንደ አክሮባቲስ ተገለባብጦ ነበረ ኳሷን ከመረብ ያወላት። ዛሬ አመሻሹን በአህመድ ቢን አሊ ስታዲየም ኢራንና ዌልስ ተጫውተዋል። በጭማሪ ሰዓት ኢራን 2 ጎሎችን አከታትላ በማስገባት ያልተጠበቀ ባለድል ሆናለች። ዌልስ በቀይ ካርድ 1 ተጫዋች ማጣቷ ሁኔታዎችንና ውጤቱን እንደቀየረ እየተነገረ ነው። ከነሱ ቀጥሎ የአፍሪካው ኪል ሴኔጋልና የዓለም ዋንጫ አስተናጋጅ ኳታር ይጫወታሉ ተብሎ ይጠበቃል። ከጥቂት ደቂቃዎች በፊት ጨዋታውን ጀምረዋል። እስካሁን ድረስ ምንም አይነት ጎል አልተቆጠረም። ቀደም ብለን እንደጠቆምናችሁ ከምሽቱ 3 ሰዓት በኋላ በሚኖሩ መሰናዶአችን የተገኘውን ውጤት እናሳውቃለን። ወደ ሌሎች የዓለም ዋንጫን የተመለከቱ ዜናዎች ስናቀና ስለ ሶሪያ የዓለም ዋንጫ ጥቂት እንበል። ይሄኛው የዓለም ዋንጫ ግን ለየት ያለ ነው። በሀገሪቱ ውስጥ ከሚገኙ የስደተኛ ጣቢያዎች የተውጣጡ ቡድኖች ናቸው ስፖርታዊ ፉክክሩን ያደረጉት። ሙሃናድ ሐሚድ የተባሉ በጎ አድራጊ አሰልጣኝ ስለ ውድድሩ ርባና ሲናገሩ በስደተኛ ጣቢያዎች ውስጥ እጅግ መጥፎ ሁኔታ ቢኖርም ልጆቻችን ስፖርት ማዘውተራቸውን፣ ጥናትን መቀጠላቸውን ለሰዎች ማሳየት እንሻለን ብለዋል። አድማጮቻችን፣ እንግዲህ በጋቢና መሰናዶም ይሁን በዋናው የአሜሪካ ድምጽ የአማርኛ ስርጭት በኩል የዓለም ዋንጫን የሚመለከቱ መረጃዎችን ማዳረሳችንን እንቀጥላለን። አሁን ጥቂት ደቂቃዎች ይቀሩናል። ሙዚቃ ሰምተን እንመለሳለን። ጣቢያው የአሜሪካ ድምፅ ስታዳምጡት የቆያችሁት ደግሞ ጋቢና ቪኦኤ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ የምንላችሁ በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስና ደግሞ ኤልያስ አስማረ ነው። መልካም ሳምንት።